ዘመን የተገቡት የባል መድኃኒቶችና የቤት ውስጥ ህክምና ዘዴዎች አብላጫ ቁጥር ያላቸው የማህበረሰብ ክፍል ሲገለገልባቸው የኖሩ የመሆናቸውን ያህል ጠቀሜታቸው እያደረ በዘመናዊ ሳይንስ የተለየና ፋይዳቸውም እየጎላ መምጣቱ ይታወቃል። ሐኪሙን ይጠይቁ በዛሬ ቅንብሩ በዚህ ጉዳይ ላይ ያተኩራል። በዚህ ጉዳይ ሙያዊ ትንታኔ እንዲሰጡን በዩናይትድ ስቴትሱ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙ ዶክተር አሌክስ አካሉን ጋብዘናል። ዶክተር አሌክስን ያነጋግረው አላ ከበደ ነው። ዝግጅቱ እንደሚከተለው ወደ እናንተ ይደርሳል።
ዶክተር አሌክስ አካሉ፣ በቀደመው ፕሮግራማችን የአማራጭ ህክምናን ምንነትና ፋይዳ ተመልክተን ነበር። በዛሬው ዝግጅታችን ደግሞ እነኚህ አማራጭ ወይም የባህል መድኃኒቶች ወይም የቤት ውስጥ ህክምና መቼና እንዴት መወሰድ እንዳለባቸው ለመመልከት መልሰን ተገናኝተናል። በድጋሚ እንኳን ደህና መጡ።
በጣም አመሰግናለሁ አሉላ ለሰጠኝ እድል።
እንደ ዩናይትድ ስቴትስ ባለ ከፍተኛ ደረጃ የህክምና መመዘኛዎች ያሉበት የተለያየ ደረጃ ተደጋጋሚ ጥናቶች በሚካሄድበት እንኳን ፈዋሽነቱና ብዙ ጉዳት የማያስከትል መሆኑ እንዲረጋገጥ ይደረጋል። እሱ የሚሰሩበት የዩናይትድ ስቴትስ ብሔራዊ መድኃኒት ቁጥጥር ባለስልጣን ተቀባይነት አግኝቷል ተብሎ ገበያ ለማቅረብ የገለጹልን መንገዶች አልፋሉ። እንደ ኢትዮጵያና የተቀረውም አፍሪካ ማየት እንችላለን። እስከ 80% ከዘመናዊ ህክምና ይልቅ በባህላዊው ላይ ይመረኮዛል የሚባል ዓለም ውስጥ ቢያንስ የሚጎዳውን ለይቶ እንዲያውቅ እነኚህን በአማራጭ ህክምና የሚታዩ የህክምና ዘዴዎችን ህሙማን በምን መመዘኛ መለየት አለባቸው? ሊጠቅማቸው ይችላል። እርግጥ ነው የመድኃኒቶቹ ተመሳሳይነትና የበሽታዎቹ የተለያዩ መሆን ሁሉ ግራ ያጋባል። አንዳንዴ መደበኛው ህክምና መልስ ሳይሰጣቸው ቀርቶ አማራጭ ህክምናው ጋር ሄደው ለህልፈት የሚዳረጉ ሰዎች ቁጥርም ትልቅ ነው። ከዛ አንጻር አንድ ሰው ይህን ህክምና ዘዴ ለመገልገል ሲያስብ በመሰረታዊነት እነኚህን ነገሮች ማሰብ አለበት የሚሉት ምንድን ነው?
በጣም ጥሩ ጥያቄ ነው አሉላ። በጣም የሚያሳዝን ነገሮች አሉ። የተነሱበት መንገድ ለመዳን መፍትሄ ለመፈለግ ይሆናል። ያ ሰው ግን ባለማወቅም ያን ነገር ይጠቀሙና የማይሆን ውጤት ያመጣል። አሁን ለምሳሌ ግሬት ፍሩት አለ። በአማርኛ ስሙን ስለረሳሁት በጣም ይቅርታ ይደረግልኝ። መደበኛ መድኃኒቶች የሚወስድ ከሆነ ለስኳር ሊሆን ይችላል፣ ለደም ግፊት ሊሆን ይችላል፣ ለካንሰር ሊሆን ይችላል። መድኃኒት የሚወስድ ከሆነ ግሬት ፍሩት እንደ ብርቱካን የሚመስል ውስጡ ቀይ ነው። እንደሱ አይነት ድራግ ድራግ ኢንተራክሽን ያለ እና ግሬት ፍሩት የሚወድ ሰው ሊኖር ይችላል ኢትዮጵያ ውስጥ። መጀመሪያን ግሬት ፍሩት ከመውሰዱ በፊት ቆም ብሎ ማሰብ ያለበት ይሄ ምግብ ከመወስዳቸው መድኃኒቶች ጋር ይጋጫል ወይስ አይጋጭም የሚለውን ዶክተሩን ማማከር ወይ ፋርማሲስቶቹን ማማከር መጠየቅ ነው። ምክንያቱም ግሬት ፍሩት ከብዙ መድኃኒቶች ጋር ይጋጫል። ትልቁ ብዬ ባሁን ለምሳሌ የልብ ችግር ያለባቸው የልብ መድኃኒት የሚወስዱ፣ የደም ግፊት ችግር ያለባቸው የደም ግፊት መድኃኒት የሚወስዱ፣ ያን ነገር ከመውሰዳቸው በፊት ከመብላታቸው በፊት ግሬት ፍሩት መጠኑን ማወቅ፣ ምን ያህል ነው መውሰድ ያለብኝ፣ ሌላ መድኃኒቶች ወስዳለሁ ወይ አብሬ። ሁለተኛው ሌላ ሽንኩርት እንግዲህ በጣም ብዙ ጥቅም አለው። በየቀኑ መበላት ያለበት ነገር ነው። ግን አሁን ደም ለማቅጠን አንዳንድ መድኃኒቶች ይሰጣቸዋል። ከዛ ውስጥ አንደኛው ዋርፋሪን ኩመዲን የሚባለው ማለት ደም ለማቅጠን ነው። በጣም ብዙ ሽንኩርት የምትጠቀም ከሆነ ግን ምን ያደርጋል? ሞር ደምህ እንዲቀጥን የብሊዲንግ ሪስክ ያመጣል። ሽንኩርት የምትበላ ከሆነ ማለት ዋርፋሪን እየጠቀም
ደም እንዲፈስ ሊያደርግ ይችላል። የበለጠ እንዲቀጥን
ደም እንዲጠቅ ሊያደርግ ይችላል። ሞር እና አሁን አንድ ሰው ነጭ ሽንኩርት እየበላ ወርፈሪን የሚጠቀም ከሆነ እንደዚህ ደም የሚያቀጥን መድኃኒት እየወሰደ ከሆነ ትንሽ እንኳን የሆነች ነገር የምትቆርጠው ደም የማቆም ቻንሱ አይቆም ይችላል። እንደዚህ አይነት ነገሮች ሲደረጉ ስፔሻሊ ከተወሰነ እድሜ በኋላ ብዙ መድኃኒት የሚወስዱ ወገኖቻችን ከመውሰዳቸው በፊት ወይም ከሚወስደው ምግብ ጋር እነዚህ መድኃኒቶች ምን አይነት ችግር ያመጣሉ የሚለው ነው። ምክንያቱም መድኃኒቶች ምግቡ የመድኃኒቱ መጨመር ወይም መቀነስ ብቻ አይደለም፣ መድኃኒቱ እንዳይሰራ የሚያደርጉ ይችላል። መድኃኒቱ ሲወሰድ ካለው ፕሮሰስ ጀምሮ ውስጥ ገብቶ ስራውን እስኪሰራ ድረስ ኢንተርፌር የማድረግ እንትናላቸው ነው። ሌላው ኤግዛምፕል ደግሞ ምን ብለናል? ግሪን ቲ ደግሞ የሚጠጣ ሴት ህመም ያለው ሰው ደም ማቅጠኛ የሚሰጠው ዋርፋሪን የሚወስድ ሰው ግሪን ቲ ቢጠጣ አረንጓዴ ሻይ የሚባለውን ክብደት ለመቀነስ እንደዚህ ሽድሜ ኤጂንግ ለስኳር ኢንፍላሜሽን ለመከላከል የሚጠቀምበት ይህ ግሪን ቲ ተቃራኒ ነው የሚያመጣው። ከዋርፋሪን ጋር ከተወሰደ ደምን ማርጋት ያመጣል። ደምን ቶሎ ክሎት የማድረግ የማርጋት እንዴት ያመጣል? ያ ደግሞ ምን ያመጣል? ወደ ስትሮክ ሊወስድ ይችላል ማለት። ስለዚህ እነዚህ ሶስት ኤግዛምፕሎች ያነሳውበት ምክንያት ምንድን ነው? ሰዎችን ግሪን ቲ እንዳይጠጡ ወይም ጋርሊክ እንዳይጠቀሙ ለማለት ሳይሆን መድኃኒት የሚወስዱ ከሆነ ይሄ ኮንቬንሽናል የምንለው መድኃኒቶች የሚወስዱ ከሆነ እና እነዚህን ነገሮች የሚጠቀሙ ከሆነ አትሊስት ቁጭ ብለው ዶክተራቸው ጋር ተመካከሉ። ይህን እመገባለሁ፣ ተቃራኒ የሚወስዳቸው ነገሮች አሉ፣ እነዚህ ቅጠላ ቅጠሎች። አሁን ለምሳሌ ግሪን ቲ ብቻ ስለሆነ አይደለም፣ ግሪን ቲ ቬጅቴብልስ የሚባሉት ራሱ ከዋርፋሪን ጋር መውሰድ በጣም ችግር አለ። እሱም ክሎቲንግን ይጨምራል። ምክንያቱም ቫይታሚን ኬ የሚባለው ኤለመንት ውስጡ ስላለ ማለት ነው። ግሪን ሊፊ ቬጅቴብልስ
አረንጓዴ ቅጠሎች የሚባሉት ምንን ምግባችን ስርዓት
የሚሉት እነሱ ውስጥ ያ ቫይታሚን ኬ ስላለ፣ ያ ቫይታሚን ኬ ደግሞ አንድ ነገር ቆርጦ ደማችን ትንሽ ቆርጦ ይረጋል አይደል? ያ እንዲረጋ የሚያረግ ፋክተሮች አሉት። እነዛ ፋክተሮች ይህን ቫይታሚን ኬ ይፈልጋል ለመርጋት። ይሄ ቫይታሚን ኬ ደግሞ ከነዚህ ግሪን ሊፍ ቬጅቴብልስ ይገኛል፣ ከግሪን ቲ ከነሱ ይገኛል። ሶ መድኃኒት የሚወስዱ መድኃኒት ከመጀመራቸው በፊት ከዶክተሮቻቸው ወይ ከፋርማሲስቶቻቸው ጋር ችብሎ ተነጋግረው የምመገበው ይሄ እንደዚህ እንደዚህ ነገሮች አዘወትራለሁ፣ ይህን እበላለሁ፣ ከመድኃኒቱ ጋር ግጭት አለም ወይስ የለውም የሚለውን መጠየቁ ብዙ ነገሮችን ሊቀንስ ይችላል። ይሄ ነው አሉላ።
ዶክተር አሌክስ ለመቋጫ የሚሆን የመጨረሻ ጥያቄ ባነሳ፣ በምሳሌነት ካነሷቸው በቤት ውስጥ ለሕክምና ከሚወሰዱትና እንዲሁም ከተለያዩ የምግብ አይነቶች በተጨማሪ ህሙማን እንደሚወስዷቸው ሌሎች መድኃኒቶችና እንደ ህመማቸው አይነት ለመሆኑ መቼ ነው ሐኪማቸውን ወይም የፋርማሲ ባለሙያቸውን ማማከር ያለባቸው?
አሁኑ ስል መድኃኒት ኦልሬዲ ታዞላቸው ይሄን ኢንፎርሜሽን የሰሙ ሰዎች ሊኖሩ ይችላሉ፣ ማክሎ ሰዎች ሊኖሩ ይችላሉ። መድኃኒት እየወሰዱ ግን አሁን ያንተን ፕሮግራም ሲሰሙ እስካሁን እኮ እየወሰድኩ ነበረ ምንድን ነው የማደርገው ብለው መጨናነቅ የለባቸው። ዶክተሮቻቸው ጋር ተመካክረው ከፋርማሲስቶቹ ጋር ተመካክረው ይሄን አጣሩልኝ ብለው መጠየቅ ይችላሉ። እንግዲህ ጥያቄ ያነሳባቸው ሰዎች ይሄን ማድረግ ይችላሉ። አሁን ላልኩበት ምክንያት እንግዲህ እየሰጠው ነው። ሌሎቹ ደግሞ ከመጀመራቸው በፊት መድኃኒት ዛሬ ሕክምና ሄደው እንደዚህ መድኃኒት ያስፈልግሃል፣ ስለዚህ በሽታ ይሄ መድኃኒት ይታዘዝልሃል ሲባሉ ጥሩ መድኃኒቶች ይታዘዙልኝ፣ ግን በየቀኑ ከምወስዳቸው ምግቦች፣ መጠጦች ከእነዚህ ጋር ይጋጫሉ? የሚጋጩት ከሆነ ምንድን ነው ማድረግ ያለብኝ የሚሉትን ጥያቄዎች ለሕክምና ባለሙያዎች፣ ለፋርማሲስቶች መጠየቅ ይችላሉ። ስለዚህ እየወሰዱ ያሉ ገና ሊወስዱ የሚያስቡ መጠየቅ አለባቸው ብዬ አስባለሁ።
ግሩም ነው ዶክተር አሌክስ። የአማራጭ ወይም ተለዋጭ ህክምና ምንነትን አንስቶ በተለይ ደግሞ በዩናይትድ ስቴትስ ብሔራዊ መድኃኒት ቁጥጥር ባለስልጣን በመመዘኛነት የሚታዩት በህክምና ምርመራ የሚወሰዱበትን አሳይተው፣ ይልቁንም ደግሞ ህሙማን እነኚህን አማራጭ ህክምናዎች ሲወስዱ በመሰረቱ ማድረግ ያለባቸውን በምሳሌ አስደግፈው አስረድተውናል። ዶክተር አሌክስ አካሉ የፋርማሲ ሳይንስ ባለሙያና በዩናይትድ ስቴትስ ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን የጥናትና ምርምር ባለሙያ በሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ ስለሰጠኝ እድል። እግዚአብሔር ይስጥልኝ።